የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ ለዛሬ ቅዳሜ የካቲት 19 2012 ዓመተ ምህረት ምሽት መሰናዷችንን ጀምረናል። ሳምንቱን ሙሉ ካሰማናችሁ መሰናዶች የመረጥናቸውን በድጋሚ የምናስደምጥበት ሰዓት ላይ እንገኛለን።
አወርነስ እንድኖር ታስቦ የተደረገ ነው ስብሰባው። ቤዚካሊ በፊት አንድ የታቀደ እቅድ ነበረ፣ ግን አሁን የተለወጠው ወደ ወረርሽኙን መከላከል መሰረት ያደረገ አወርነስ ተፈጥሮ ከዛ ወደ ሰፈር ወደ ህዝባቸው ተመልሶ አስፈላጊ የሆነው ማስተማር መማር ማስተማር ሞቢላይዝ ህዝቡ ጥንቃቄ እንዲያደርግ ከማድረግ አንጻር የተዘጋጀ ነው። ኦልሬዲ እሱም አልፏል።
በከተማዎቹ ውስጥ ስብሰባ በማድረግ የተወቀሰው ብልጽግና ፓርቲ ምላሽ ሰጥቷል። የፓርቲው የህዝብና ዓለም አቀፍ ግንኙነት ኃላፊ አቶ አወሉ አብዲ ናቸው። በሙሉ ዘገባ ይዘናቸው እንመለሳለን። ኢትዮጵያውያን አርቲስቶች የኮሮና ቫይረስ ስርጭትን ለመግታት ባጫጭር ማስተዋቂያዎች እየተረባረቡ ይገኛሉ። ዘገባለን። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ለዕለቱ ያሰናደናቸውን ብዙ ፕሮግራሞች ታዳምጣላችሁ። የምሽቱን መርሃ ግብር በመምራት ጽዮን ግርማ አብሬያችሁ አመሻለሁ። ኤልያስ አስማረ ፕሮግራሙን በማቀራበር አብሮን ይቆያል። በኮቪድ-19 ወይም በኮሮና ቫይረስ ስርጭት ስጋት ምክንያት የምትሰሙትን የዕለቱን ቅንብር የምናስደምጣችሁ ከመኖሪያ ቤታችን መቀናጅተን ነው። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። ብልጽግና ፓርቲ በወረዳና በቀበሌዎች ውስጥ ሳይቀር አባላቱን ስብሰባ እንዲያካሂዱ እያደረገ ነው በሚል እየተወቀሰ ነው። የፓርቲው የህዝብና ዓለም አቀፍ ግንኙነት ኃላፊ አቶ አወሉ አብዲ በጉዳዩ ላይ ከአሜሪካ ድምጽ ተጠይቀው ስብሰባዎቹ የተደረጉት የኮሮና ቫይረስ ስርጭትን ለመግታት መደረግ ስለሚገባው ጥንቃቄ ለመነጋገርና አንድ አይነት አቅጣጫ ለማስቀመጥ ነው ብለዋል። የኢንተርኔት መጨናነቅና ገጠር አካባቢ ደግሞ ከስብሰባ ውጪ የመገናኛ አማራጭ ብዙም ስለሌለ የተካሄዱ ናቸው ብለዋል። በቀጣዩ መሰናዶ ዝርዝሩን ተሰማላችሁ። የኮሮና ቫይረስ ስርጭትን ለመግታት ያስችላል ተብሎ ከታመነባቸው ድርጊቶች አንዱ ሶሻል ዲስታንሲንግ ወይም ማህበራዊ መራራቅ መሆኑን የዓለም የጤና ድርጅት አገራት ተግባራዊ እንዲያደርጉት በሚል ማሳሰቢያ ከሰጠባቸው ጉዳዮች አንዱ ነው። የቫይረሱ ብናኝ በቫይረሱ ከተያዙ ሰዎች ወደ አልተያዙ ሰዎች እንዳይተላለፍ ስርጭቱ እስኪገታ ድረስ ሰዎች ርቀታቸውን ጠብቀው እንዲንቀሳቀሱና በተለይም ቁጥራቸው የበዛ ሰዎች በአንድ ላይ እንዳይሰበሰቡ የጤና ባለሙያዎች እየመከሩ ነው። በኢትዮጵያም ይህን ምክር ተግባራዊ ማድረግ እንደሚገባ የጤና ባለሙያዎች በተለያየ መንገድ እየተናገሩ ቢሆንም በተለያየ ከተማ የሚገኙ አስተያየት የጠየቅናቸው ነዋሪዎች እንደነገሩን ከሆነ በአንዳንድ ዋና ዋና ከተማዎች ጥቂት በጎ ፈቃደኛ ወጣቶች ነዋሪዎቹን ለማራራቅ የሚያደርጓቸው ጥረቶች ቢኖሩም ነገር ግን በገበያ ቦታዎች፣ በዳቦና ዘይት መሸጫ ሱቆች፣ በጫት መሸጫ ገበያዎች፣ በህዝብ ትራንስፖርት መሳፈሪያ ቦታዎችና በተለያዩ ከዚህ ቀደም ሰዎች በሚሰበሰቡባቸው ቦታዎች ያለምንም ጥንቃቄ መደበኛ እንቅስቃሴ መቀጠሉን ነግረውናል። ይህን እንቅስቃሴ የታዘቡ ፎቶግራፊ ያነሱ በማህበራዊ ሚዲያ ላይ ያጋሩ ሲሆን ከነዚህ አንዱ የመስኖና ኢነርጂ ሚኒስቴር ሚኒስትር ዶክተር ስለሺ በቀለ ናቸው። ትላንት እሁድ በአዲስ አበባ መገናኛ አካባቢ የተመለከቱትን ቁጥራቸው እጅግ የበዛ ሰዎች በአንድ ላይ ተፋፍገው መቆማቸውን የሚያሳየውን ፎቶግራፍ አጋርተዋል። ከፎቶግራፉ ጋር አያይዘው በጻፉት ጽሑፍም ዛሬ ወደ መገናኛ ብቅ ብዬ ነበር። ኮቪድ-19 በሽታን እንዴት እየተከላከልን ወይም ከችግሩ እንዴት እየተጠነቀቅን እንደሆነ ለማየት የሚታየው ግን ጥሩ አይደለም። ህዝቡ ገና ማህበራዊ ጥግግነትን አልለወጠም። በሰዎች መካከል ከፍተኛ መተፋፈግ አለ። በእያንዳንዱ ሰው መካከል ያለው ርቀት 50 ሴንቲሜትር አይሆንም። ሁለቱም ፎቶዎች ዛሬ 11 ሰዓት ላይ ያነሳሁትን ለማሳያ ብታዩት ብዙ ማለት ትችላላችሁ ይላሉ። ፎቶግራፎቹ አንበሳ አውቶቡስ ለመሳፈር በተጨናነቀ ሁኔታ ተሰልፈው የቆሙና በታክሲዎች መካከል እጅብ ብለው የሚታዩ ሰዎች ይገኛሉ። ጽሑፋቸውንም ይቀጥላሉ ሚኒስትሩ። አስቡት፣ ዛሬ እሁድ ነው። ብዙ ሰው ይንቀሳቀሳል ተብሎ አይጠበቅም። በርግጥ የትራንስፖርት ጥረቱ ተሯሩጦ ኑሮን ማሸነፉ ቢኖርም ይህ ቀሳፊ ችግር እስኪያልፍ እባካችሁ እንጠቀቅ። አንዴ ከቁጥጥር ከወጣ እጅግ በጣም አስከፊ ችግር አገራችንንና እያንዳንዳችንን የማንወጣው አዘቅት ውስጥ ይከተናል። ችግሩን በጽናት እንቋቋም። ቁጣው እስኪያልፍ እንሸሸግ። እስኪያልፍ ያልፋል እንዲሉ ሲሉ ጽሑፋቸውን ይደመድማሉ። ሌላው ወቀሳ የቀረበበት ብልጽግና ፓርቲ ሲሆን አዲስ አበባን ጨምሮ በተለያዩ የአገሪቱ ክፍል በወረዳና በቀበሌ አመራሩን ስብሰባ በስብሰባ እያደረገ ነው በሚል በማህበራዊ ሚዲያ ላይ ከፎቶ ጋር በተጋሩ አስተያየቶች ወቀሳ እየቀረበበት ይገኛል። ወቀሳውን አስመልክቶ ምላሽ እንዲሰጡን የጠየቅናቸው የፓርቲው ህዝብና ዓለም አቀፍ ግንኙነት ኃላፊ አቶ አወሉ አብዲ ስብሰባ መኖሩን አምነው ዓላማው ግን የኮሮና ቫይረስ ወረርሽኝን መዋጋትን መሰረት ያደረገ ነው ይላሉ።
የተወሰኑ ስብሰባዎች አሉ፣ ግን የስብሰባ ዋና ዓላማ በተለይ አመራሩ በወረርሽኙ ጉዳይ ያው ይሄ ዓለም አቀፋዊ ይዘት ያለው ወረርሽኝ እንዳየሽውና እንደምታውቂው ከባድ አደጋ በህዝብና በሀገር ላይ ደቅነው ይገኛል። ይህንን አደጋ ደግሞ የጥቂት አካላት ብቻ በሚያደርጉት ርብርብ መመከት ስለማይቻል አንደኛ ህዝቡ በየደረጃ ይህንን ጉዳይ አውቆ ተረድቶ ተገቢ የሆነ ጥንቃቄ እንዲያደርግ፣ መከላከል እንዲያደርግ፣ ችግርም ሲኖር ደግሞ በዛው ልክ የሚመለከተው አካል ኢንፎርሜሽን እንዲኖረው ለማድረግ፣ ቀበሌ አመራሮች ደግሞ ህዝቡን በበቂ ሁኔታ ሞቢላይዝ አድርጎ በዚህ ዙሪያ በቂ ግንዛቤ ኖሯቸው እንትን እንዲያደርጉ የተወሰራም ቁጥሩም በጣም አናሳ የሆኑ ስብሰባዎች እና አዌርነስ እንዲኖር ታስቦ የተደረገ ነው ስብሰባው። ቤዚካሊ በፊት አንድ የታቀደ እቅድ ነበረ፣ ግን አሁን የተለወጠ ወደ ወረርሽኙን መከላከል መሰረት ያደረገ አዌርነስ ተፈጥሮ ከዛ ወደ ሰፈር ወደ ህዝባቸው ተመልሶ አስፈላጊ የሆነው ማስተማር፣ መማር ማስተማር፣ ሞቢላይዝ ህዝቡ ጥንቃቄ እንዲያደርግ ከማድረግ አንጻር የተዘጋጀ ነው። ኦልሬዲ እሱም አልፏል። ይሄ ነው በእኛ በኩል ያለው።
አሁን ምንም ስብሰባ የለም፣ ተጠናቋል ማለት ነው?
ስብሰባ ተጠናቋል። ኦልሞስት እነዚህ በተለይ የጤና ባለሙያዎች ጉዳዩ በቂ ልምድ ያላቸው ኃይሎች በዚህ ላይ ተሳትፎ እንዲያስተምሩ ህዝቡን በዚያው ግንዛቤ ኖሩት እንዳየሹ እንኳን እኛ ድሀ አይደለም ያንቺ ያለሽበት ታላቋ ነገር አሜሪካን ጨምሮ በጣም ትልቅ ስጋትና አደጋ ይጋርጠ በመሆኑ ይህንን ነገር ደግሞ በቂ ግንዛቤ አግኝቶ ሁሉም ሰው ጥንቃቄ እንዲያደርግና አሁን ከዚህ በላይ ሌላ መጠነ ሰፊ አደጋ ሳያስከትል መቆጣጠር እንዲቻል የጤና ትምህርት ማስተማሪያ መድረክ እንዲሆን ነው የተደረገው።
እንግዲህ ልክ ነው እንዳሉት በጣም ሰፊና ከባድ የሆነ በየቦታው በመላው ዓለም ከባድ የሆነ ወረርሽኝ ነው የተከሰተው እና እነዚህን ስብሰባዎች በስልክ በሌሎች በኢንተርኔት የመገናኛ ዘዴዎች እንደዛ ማድረግ አይቻልም ወይ? ሰዎችን አንድ ላይ መሰብሰቡ ራሱ ሌላ ማሰራጨት አይሆንም ወይ?
እሱ ይቻላል፣ ግን ያው እንደሚታጉ የኢንተርኔት መሰረተ ልማት በዚህ በሀገራችን እንኳን እዛ ገጠር አካባቢ አይደለም አዲስ አበባም ያለው ልማት በጣም አነስተኛ ነው። ገና ብዙ ስራ እየተሰራበት ያለው የልማት ዘርፍ ነው። ግን ዞሮ ዞሮ ኢንተርኔት እና ሌሎች ሚዲያ መጠቀም በምንችልባቸው ቦታዎች ላይ እሱን እየተጠቀምን ነው። እሱን መድረስ በማንችልባቸው ቦታዎች ደግሞ ድረስ ባለን መረጃ እና በተደረገው ክትትል የቫይረሱን ስርጭት ለሀገር በቀል አይደለም ሀገር ውስጥ አልነበረም ታዩ ምልክቶችን በአንድም ወይ በሌላ መልኩ ድርጅቱ መስፋፋት የታየባቸው ሀገሮች ላይ ስፋት ያለ ከዛ የመጡ ሰዎች ላይ የታየ በሽታ ነው። ይህ ወረርሽኝ ደግሞ ከእነሱ ጋር ንክኪ ያላቸው ሰዎችም የቅርብ ክትትል ደርጎ ማን ከማን ጋር እንደተገናኘ ሁሉ ያለ ሁኔታ አለ። ሞሮልስ ይሄ የአንድ ቀን ወይ የግማሽ ቀን ወይ የሁለት ቀን ስልጠና አዌርነስ ተሰጥቷቸው ሁሉም በየሰፈሩ ተሰብስቦ ተመልሶ የቤት ለቤት ስራ እንዲሰራ ታስቦ ነው። እሱም የሚቻልበት ቦታ ላይ እየተሞከረ ነው ሲሆን
ሶሻል ዲስታንሲንግ ወይም ማህበራዊ መራራቅን ተግባራዊ ማድረግ የኮሮና ቫይረስ ወረርሽኝን ለመቆጣጠር የሚያስችል አንደኛው መንገድ በመሆኑ ባለም አቀፍ የጤና ድርጅት WHO ተረጋግጦ የወጣ መመሪያ ነው። ባለሙያዎችም ማንኛውም ሰው እጆቹን በሚገባ መታጠብና ተራርቆ መቆየትን ተግባራዊ እንዲያደርግ አበክረው ይመክራሉ። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። ወደ ተከታዩ ዘገባ እናልፋለን። የኮሮና ቫይረስ ስርጭትን ለመክታት ኢትዮጵያውያን አርቲስቶች በተለያዩ ማህበራዊ ሚዲያዎች ግንዛቤ ለመፍጠር አጫጭር ማስታወቂያዎችን በመስራት እየተረባረቡ ይገኛሉ። ለዛሬም ከሰሞኑ እንግዳ አድርገነው የነበረው ሰሞን ይስማውና አርቲስት ሚካኤል ሚሊዮን እንዲሁም ሌሎች አንጋፋና ወጣት አርቲስቶች ከቫይረሱ ጋር ተያያዥ በሆኑ የአኗኗር ዘይቤዎች ላይና በተለያዩ ርዕሰ ጉዳዮች ቪዲዮ ቀርጸው በማቀናበር በማህበራዊ ሚዲያ ላይ እያሰራጩ ግንዛቤን እየፈጠሩ ይገኛሉ። በተመሳሳይም ሞዴልና የፊልም ባለሙያዋ አምለሰት ሙጬ በራሷ የኢንስታግራም ገጾች ላይ በቤት ውስጥ በቀላሉ ተዘጋጅተው በኪስ መያዝ የሚችሉ ሳኒታይዘር አዘገጃጀት እያስተማረች ነው። ኤደን ገረመው እነዚህን ባለሙያዎች አነጋግራ ተከታዩን ዘገባ አሰናድታለች።
እጅንንሳ
እጃንስት እጅንንሳ ማህበራዊ መራራቅን ለማበረታታት በበርካታ አርቲስቶች አማካኝነት ከተዘጋጀ ቪዲዮ ላይ የተቀነጨበ ነው። አርቲስት ሚካኤል ሚሊየን ከባህላችንም ሳንወጣ ጤናስጥልኝ እየተባባልን እጅ እየተነሳሳን ጤናችንን መጠበቅ እንችላለን ይላል።
ጤናስጥልኝ የሚለው ሀሳብ በጣም ትልቅ ሀሳብ እንደዚህ ነው ማለት ባሉ ተሰምቆ ቆንጆ ሀሳቦች አሉ። ኦሬዲ መዳኛ ቢሆኑ ምንም አንቀጥ አስፈልጋል። ያው ሶሻል ዲስታንስ የሚለው ትልቁ ነገር አሁን እንግዲህ ይሄ ያመጣው ቫይረስ በማህበረሰብ ኖሮ ላይ ነው መሰረት ያድርጉ ማለት ባህልን ነው የሚሰብረው። ስለዚህ ጥንቃቄ ይፈልጋል። እንደ ራሳችን ባህል እንዴት አድርገን ራሳችን ማፌት ማድረግ ራሳችንን ልናበቃ እንችላለን ብሎ ማሰብ ያስፈልጋል። ስለዚህ ከራሳችን ከባህላችን ጋራ ነገር ማዋዶ እንዴት የምንከላከለው እንደሚ ማሰብ በጣም ተገቢ ነው። ሰው በማወቅም ይሁን ባለማወቅ በተለይ ባለማወቅ ባለሚችን ለብዙ ነገር ችግር ሊኖር እንችላለን። ምን ካለመፈለግ ጋራ የዛ ነገር ተባባሪ ካለመሆን ጋር አሁን ደግሞ ኮሮና ዛሬ የመጣ ጥፋት ነው። ስለዚህ የዚህ ነገር ተባባሪ ላለመሆን ማንኛውንም ጥንቃቄ ስነ ልቦናው ነው ከውስጥ ነው የሚመነጨው እውቀት ማለት አሁን ሰው አላምርምናል አልፈራውም ነገሩ የነገሩ ጥልቀት ክብደት በደንብ ብዙ አለሰውን ዛሱ ባይሞት ሌላ ሰው በእጁ ምክንያት እንደሚጠፋ በደንብ ይህ አንተረዳፈዋለ ስነ ልቦናው መንቀት አለበት። ስለዚህ እንዴት ስነ ልቦናውን ነቃም ያሉት ምን አይነት ችግርም እንደሚፈጠር እንዲነቃ ነው። አጭር ቪዲዮ ነው። ያን ያህል ነገርን ማብራራት አይቻልም። የሞት ተባባሪ አለመሆን፣ ሰዎች ጥፋት ለዓለምን ጥፋት ተባባሪ አለመሆን ያለበት የሚያሳዩ ሀሳቦችን አስይዘናል ብለን እናስባለን።
ያለ ቀለም ያለ ዘር ልዩነት ለሰው ልጆች ሁሉ እንቆማለን። አብረን እንጂ ብቻችንን አንድ
ከነዚህ ቪዲዮዎች ጀርባ ያሉት ሰምሆን ስማውና ጓደኞቹ በተለያዩ ቋንቋዎች የግንዛቤ ማስጨበጫ እየሰሩ ይገኛሉ። ሰምሆን ሰዎች በሚበዙባቸው ስፍራዎች በተለይም ደግሞ በግብይት ሰዓት እየታዩ ያሉት ሁኔታዎች አሳዛኝ መሆናቸውን ገልጾ ብቻችንን አንድንም የሚል ሃሽታግን ጀምራለን ይላል።
ብቻችን አንድንም ምሳሌ እነዚህ በጣም ግሪድ የሆኑ ነጋዴዎች አሉ፣ ያስቸገሩ አሉ። እና እነሱንም ነው የሚነካው ማለት ብቻችንን አንድ ላይ መተሳሰብ ነው ያለብን፣ አብረን መዋጋት ያለብን የሚል ሀሳብ ያለው እሱ በደንብ ሰው ጋር ሲደርስ ደግሞ ብቻችንን አንድንም የሚል ሀሳብ ያለ እሱም እንደዚህ በተለያየ ቋንቋ ቻሌንጅ የሆኑ ይወጣል ሀሽታግ ይወጣል ማለት ነው። አባውት ኬሪንግ ነው እርስ በርስ ስለመተሳሰር አንዱ አንዱ ስለማዳን ይላል።
ከዚሁ ጋር በተያያዘ የፊልም ባለሙያዋ አምለሰት ሙጪም በግል ኢንስታግራም ገጿ ላይ በቀላል ሁኔታ ኪስ ውስጥ የሚከተት ሳኒታይዘር አዘገጃጀት እና እጅ አስተጣጠቦች ላይ ግንዛቤ ለመፍጠር እየሰራች ትገኛለች።
ስንታጠብበት በማንችልበት ሁኔታ ላይ ስንሆን በቀላሉ የሚዘጋጁ ውህዶች ይኖሩናል። ጀርም፣ ቫይረስ እና ባክቴሪያን በቀላሉ ይገለልናል። እዚህ ጋር አልኮል አለኝ፣ ውሃ አለኝ፣ ግሪስሊን አለኝ። አልኮሉን 6 እጅ አልኮል፣ 3 እጅ ውሃ፣ 1 እጅ ደግሞ ግሪስሊን አደርጋለሁ ማለት ነው። ከዛ ይህንን በደንብ በዚህ ማዋሃድ አንዳንድ ነገሮችን ስንነካ እያወጣን እጃችንን በመጥረግ የመኪና የታክሲ እጀታዎች፣ የበር እጀታዎች፣ ኤሌቬተር ብር ከነካም በኋላ እጃችንን ጥና እንጠብቃለን ማለት ነው።
መታጠም በማንችልበት ውሃ እንኳን አይደለም፣ ዝቅተኛ ኑሮ ያለ ሰው ጋር አይደለም፣ ደህና ኑሮ አለ ምቹ ጋር ራሱ ውሃ በስንት በሶስት ቀን በአራት ቀኖች ነጣው እና ከባድ ነው። ስክሪታጠብ ማለት ሁን ብቻውን መታጠብ ባንችል ውሃ ባናገኝ ከታክሲ ስንወርድ ከባሱ ስንወርድ ከትሬን ስንወርድ ቦርሳችን ውስጥ የምትቀመጥ ጠብ እያደረግን ለብዙ ጊዜ የምታገለግል ደግሞ ቫይረስ ሊገልልን ይችል ነገር ማዘጋጀቱን ነገር ሀሳብ ሲያወሩ ሳመሆንና ዶክተሮች እንደዚህ ነገር ካለ ጥሩ ነው፣ ይህን ሰው ማወቅ አለበት። ምክንያቱም በቀላሉ አልኮል ሊገኝ ይችላል። ትንሽ አቀባበሙ ነገሩን ያንን አደረግኩኝ። ያው የምታገኘው መረጃ ሁሉ ማካፈል መልካም የመሰለሽን ነገር እና አንቺ ተጠቃሚ ያደርግሽን ለሌላ ሰው ማካፈል ደግሞ ትልቅ ጥቅም አለው ይል ስላሰብኩኝ ከዚያ መልኩ እዛ ላይ ጨመር ነው ማለት ነው። ያንንም ሀሳብ ባህላችን ትንሽ ከባድ ነው። አንዳንድ ባህላችን ነው አኗኗራችን ከባድ ነው። በጣም ሲጠባቀን ነው የምትኖረው ነው። እንደዚህ ነገር ከመጣ በጣም ተጎጆች የምንሆነው እኛንን ከምንበላይ ነው። ጥንቃቄ ያስፈልጋል። እግዚአብሔር የሚያግዘው እኛን ስናግዘው ማስገ ሁላችንም ጥንቃቄ የምችለውን ነገር ያድርግልን። ጥንቃቄ እናድርግ፣ እግዚአብሔር ደግሞ ያግዘናል። ለምለው
ዘመን ከፍቶብናል፣ እኛም ከቤት ውለናል። ልጆቻችንና የልጅ ልጆቻችንን በያላችሁበት ራሳችሁን ጠብቁ። ተሻጋሪ ትውልድ ይኖረን፣ ዘመንን በመልካምነት እንቀበለው።
በማህበራዊ ሚዲያ ላይ ጥሪ ቀርቦላቸው ተሳትፏቸውን ካደረጉት አርቲስቶች አንዱ የሆነው አንጋፋው አርቲስት ደበበ ሰይፉ ነበር ይህን መልእክት ያስተላለፈው። ሰሞሆን ይስማውና ባልደረቦቹ እነዚህ ምስሎች ከማህበራዊ ሚዲያ ዘለው በተለያዩ መደበኛ መገናኛ ብዙሃን ከኮፒራይት ነጻ በመሆናቸው እንዲወሰዱና ህዝቡ እንዲማርባቸው ለመገናኛ ብዙሃን ባለቤቶች ጥሪያቸውን ያቀርባሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
ኤደንን ለዘገባው እናመሰግናለን። ቀጣዩ መሰናዶ
ኮሮና ቫይረስ የደቀነው ችግር ከፍተኛ የአገር ደህንነት አደጋ በመሆኑ ሁሉም ኢትዮጵያዊ በመተባበር መፍትሄ መሻት እንደሚገባው ኢዜማ አስታወቀ። በኮሮና ቫይረስ ለሚያዙ ወገኖች ለይቶ ማቆያ የሚሆኑ ስፍራዎች ከወዲሁ እንዲዘጋጁም ጥሪ አቅርቧል። በሀገሪቱ አንዳንድ ስፍራዎች የተቋረጠው የስልክና የበይነ መረብ አገልግሎት እንደገና እንዲጀመርም አሳስቧል። ፓርቲው የሰጠውን መግለጫ የተከታተለው መለስካቸው አመሃ ዝርዝር አለው።
መግለጫው በተለይ በኢትዮጵያውያን ማህበራዊ፣ ፖለቲካዊና ምጣኔ ሀብታዊ የዕለት በዕለት ኑሮ ላይ እያሳደረ ያለውንና ወደፊትም ሊመጡ ይችላሉ ያላቸውን አደጋዎች አመላክተዋል። ከበሽታው ጋር ተያይዞ መጥቷል ያሉትንም አደጋ የፓርቲው መሪ ፕሮፌሰር ብርሃኑ ነጋ እንዲህ ሲሉ ገልጸውታል።
ይሄ አገር አቀፍ የደህንነት ቀውስ ላይ ነው ያለው። አሁን የናሽናል ሴኩሪቲ ቻሌንጅ ነው። ይሄ አንድ ጊዜያዊ ችግር አይደለም፣ የአገር ደህንነት ጉዳይ ነው። ለዚህ ነው ሁላችንም በጋራ ይህን ነገር እንትን ማድረግ ያለብን። አጠቃላይ የሆነ ከዚህ በሽታ ጋርም የተያዘ ናሽናል ሴኩሪቲ ስትራቴጂም ያስፈልገናል። ዶ በደንብ ቁጭ ተብሎ መንግስትም ከሌሎች ጋር ተማክሮ ይሄንን ችግር እንዴት እንወጣዋለን። ከማንኛውም ከትልቅ ጦርነት ከምን በላይ ነው አሁን ይሄ መጣብን። ስለዚህ አገራዊ በሆነ ሰፊ ስትራቴጂ ተጠቅሞ በሚሄድ መንገድ ነው መሄድ ያለብን ማለት ነው።
ፓርቲው በጽሁፍ መግለጫው እንዳተተው ቫይረሱ እስከዛሬ በኢትዮጵያ ውስጥ 12 ሰዎች እንደያዘ ጠቅሶ ያሳደረውን ልዩ ልዩ መልክ ያላቸውን ተጽዕኖዎች ዘርዝረዋል። በተለይ በሀገሪቱ ምጣኔ ሀብታዊ ይዞታ ላይ ከባድ በትር አሳርፈዋል። ኮሮና ቫይረስ የሚያሳድረው ተጽዕኖ ወደ ግብርናውና ኢንዱስትሪ ዘርፉ እንደሚሸጋገር የማያጠራጥር መሆኑን ያብራራው ይህ መግለጫ ከሁሉ አስቀድሞ ግን የአገልግሎቱን ዘርፍ ክፉኛ እንደመታው ይናገራል። ይህ ዜማ የወጣቶች ጉዳይ ተጠሪ ሲሆን እንግዳይ የጽሑፉ መግለጫ በንባብ አሰምተዋል።
የአየር በረራዎች መቀዛቀዝ፣ ዓለም አቀፍ ኮንፈረንሶች መሰረዝ፣ የቱሪስት ፍሰት መቀነስ በተለይ በአየር መንገዳችን ላይ በሆቴልና ቱሪዝም ዘርፍ በተሰማሩትና እንደ አበባና አትክልትና ፍራፍሬ ያሉ በቶሎ ሊበላሹ የሚችሉ ምርቶችን ወደ ውጪ ላኪ ዘርፍ ላይ ከፍተኛ የስራ መስተጓጎልና መቀዛቀዝን አስከትሏል። የሰውም ሆነ የሸቀጦች እንቅስቃሴ በከፍተኛ ደረጃ መስተጓጎል በአጠቃላይ የንግድ መቃወስና የገንዘብ ዝውውር ላይ ከፍተኛ ጫና ያሳደረ ሲሆን ይህም መጪውን ጊዜ ፈታኝና ለትንበያ አስቸጋሪ እያደረገው ይገኛል።
መግለጫው ያጋጥማሉ ላላቸው ምጣኔ ሀብታዊ ችግሮችም የመፍትሄ ሀሳቦች ሰንዝረዋል። ከዚህ ባሻገር ግን ቫይረሱ አሁን ከሚታየው በሰፋ ሁኔታ ሊሰራጭና በሕክምና ተቋማት ላይ ሊያሳድር የሚችለውን ተጽዕኖ ሊያረዝብ ይረዳል ያለውን ምክር ሀሳብም ይለግሳል።
በኮሮና ቫይረስ ወይም ኮቪድ-19 የሚያዙ ዜጎች ቁጥር ሊጨምር እንደሚችል ታሳቢ በማድረግ በቂ የለይቶ ማቆያና በቂ ሕክምና መስጠት የሚያስችል አስፈላጊ ዝግጅት በሁሉም የሀገራችን አካባቢዎች እንዲደረግ አበክረን እናሳስባለን። የከተማችን አዲስ አበባና በሌሎች የኢትዮጵያ ከተሞች ተገንብተው ለነዋሪዎች ያልተላለፉ የጋራ መኖሪያ ቤቶች በአስቸኳይ የሚገባቸው ማስተካከያ ተደርጎ ለለይቶ ማቆያነትና ለጊዜያዊ ሕክምና መስጫነት እንዲዘጋጁም እንጠይቃለን። ከዩኒቨርሲቲ ተመርቀውና በተለያየ ምክንያት ስራ ላይ ያልሆኑ የሕክምና ባለሙያዎች መረጃ በማሰባሰብና በሚፈለጉበት ጊዜና ቦታ በፍጥነት እንዲዘጋጁ እና ምላሽ እንዲሰጡ የማሳወቅ ስራ ከአሁኑ በስፋት መሰራት ይኖርበታል። ለጤና ባለሙያዎች ሙያዊ ግዴታችሁን በመወጣት ላይ ላላችሁ ባለሙያዎች ኢዜማ ያለውን ከልብ የመነጨ ክብርና ምስጋና ይገልጻል። ከመድኃኒት አቅርቦትና ስርጭት ጋር ተያይዞ እጥረቶችና የዋጋ ማሻቀቦችን ለመቆጣጠር እንዲቻል ከሚመለከተው አካል ቁጥጥርና ክትትል ጋር በመቀናጀት ማህበረሰቡ የጤና አገልግሎቶችን ለጥንቃቄ የሚረዱ ሙያዊ ምክሮችን ብሎም ተያያዥ አቅርቦቶችን ፍትሃዊ በሆነ መንገድ እንዲያገኝ ሙያዊ ግዴታችሁን በታማኝነት መወጣታችሁን እንድትቀጥሉ ኢዜማ ጥሪውን ያቀርባል።
የኢዜማ መግለጫ የኮሮና ቫይረስ በኢትዮጵያ መግባቱ በመንግስት ይፋ ከተደረገ ጀምሮ በፖለቲካው መስክ ያስከተለውን ተጽዕኖ አልዘነጋውም። በተለይም በመንግስትም ሆነ በግል ድርጅቶች እንቅስቃሴዎች መለስተኛ ገደቦች ከተጣሉበት ጊዜ ወዲህ ለአያሌ ብሔራዊ መርሃ ግብሮች አንድምታ እንዳለው መግለጫው አመላክቷል። ከዚህ አኳያ የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫው ሂደት ላይ ሊያስከትል የሚችለውን ለውጥ ለፖለቲካ ፓርቲዎች ማስታወቁን ይጠቁማል። ይህ ዜማ እዚህም ላይ ዋና ትኩረት ነው ያለውን ጉዳይ አመላክተዋል። ሲሆን እንግዳይ
ሁሉም የፖለቲካ ፓርቲዎች በአንድ ላይ ቆመን አባላትና ደጋፊዎቻችንን በማስተባበር ወረርሽኙን ለመቆጣጠር አስፈላጊውን ትብብር እንድናደርግም እንጠይቃለን። በተለያዩ የኦሮሚያ አካባቢዎች በተለይም በቄለም ወለጋ፣ በምዕራብ ወለጋ እና ሆሮ ጉድሩ ዞኖች ጸጥታን ከማስከበር አንጻር የስልክና የበይነ መረብ ወይም ኢንተርኔት ግንኙነት ከተቋረጠ ወራት መቆጠሩ ይታወቃል። በዚህ ወሳኝ ወቅት የስልክና በይነ መረብ ግንኙነት መኖሩ ዜጎች ራሳቸውን ለመከላከል ስለ ቫይረሱ ስርጭት ትክክለኛና ጊዜውን የጠበቀ መረጃ እንዲደርሳቸው በጣም አስፈላጊ መሆኑ ግልጽ ነው። ከዚህ በተጨማሪ የስልክና የኢንተርኔት ግንኙነት አለመኖር በአካባቢው ያለውን ስርጭት ሁኔታ ለመከታተልና አስፈላጊ እርምጃ ለመውሰድ መንግስት ሊደርሱት የሚገቡ መረጃዎችን ለመሰብሰብም አዳጋች ያደርግበታል። ይህንን ከግምት በማስገባት መንግስት በአካባቢው የተቋረጠውን የስልክና የበይነ መረብ ግንኙነት ወደ ስራ እንዲመለስ እንዲያደርግ እያሳሰብን ከዚህ ጋር ተያይዞ ለሚመጣ የጸጥታና የደህንነት ስጋት አማራጭ መፍትሄዎችን በፍጥነት እንዲያዘጋጅም እንጠይቃለን።
ይህ ዜማ በውጭ ሀገር ለሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያንም ጥሪ አድርጓል። ሀገሪቱ በአሁኑ ወቅት ካለባት የውጭ ምንዛሬ እጥረት አኳያ እነዚህ ወገኖች አገር ውስጥ ላሉ ዘመድ ወዳጆቻቸው የሚልኩትን ገንዘብ በባንክ በኩል እንዲልኩ ጥሪውን አስተላልፈዋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የምትከታተሉ
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ ስናልፍ እዚህ ዩናይትድ ስቴትስ ያቆየናል። ተከታዩ ዘገባ ከሶስት አስርት ዓመታት በላይ የሆነው የሰሜን አሜሪካ የኢትዮጵያውያን የስፖርት ፌዴሬሽን የዘንድሮን የስፖርትና የባህል ፌስቲቫል እንዳይከናወን መወሰኑን አስታውቋል። ይሄ በስፖርት ፌዴሬሽኑ ታሪክ የመጀመሪያ የሆነ ውሳኔ ማስተላለፍ ለምን አስፈለገ? ሀብታሙ ስዩም መልሱን በቀጣዩ ዘገባ ይዟል።
ላለፉት 36 ዓመታት በሺዎች ለሚቆጠሩ ኢትዮጵያውያንና ትውልደ ኢትዮጵያውያን መገናኛ ሆኖ የባጀው የሰሜን አሜሪካ ስፖርትና ባህል ፌስቲቫል ዘንድሮ አይደረግም። ፌስቲቫሉን የሚያዘጋጀው የኢትዮጵያን የሰሜን አሜሪካ ስፖርት ፌዴሬሽን የሕዝብ ግንኙነት ኃላፊ አቶ ያዩ ዘነበ ለዚህ ምክንያቱን ያስረዳሉ።
በዚህ በኮሮና ቫይረስ ወረርሽኝ ምክንያት ገደላል። ይህም የሆነበት ምክንያት ምንድን ነው? የቫይረሱ ስርጭት በአደገኛ ሁኔታ ላይ ስለሆነ እኛ ደግሞ ያው ተግባራችን ኢትዮጵያውያንን ማገናኘት በስፖርቱ ፌስቲቫል አማካኝነት ተደርጎ ማገናኘት ለአለፉት 36 ዓመት ይህን ስናደርግ የኖርን ድርጅት ነው። ከዚህ ቀደም እንዲህ አይነት አስከፊ ነገር እንዲተላለፍ የተደረገበት አጋጣሚ አልነበረም። ብዙ ውጣ ውረዶች አልፈናል። ግን አሁን ይሄ በጣም በጣም አደገኛ ሁኔታ ላይ ስላለ ይሄ በአጭር ጊዜ ውስጥ ደግሞ ይቀጠፋል የሚባል ሁኔታ ስላልሆነ ለመሰረዝ ወስነናል ማለት ነው።
አንድነትና መሐሪነት በሚል ርዕስ የዘንድሮውን ፌስቲቫል እንድታዘጋጅ የተመረጠችው ከተማ ሚኔሶታ ነበረች። ቀነ ቀጠሮውም ከሰኔ 28 እስከ ሐምሌ 4 2020 እንደ አውሮፓውያን አቆጣጠር ነበረ። የፌስቲቫሉ መሰረዝ መጋቢት ላይ መሰማቱን ተከትሎ ፌዴሬሽኑ ለውሳኔው አልፈጠንም ወይ የሚል ጥያቄ መነሳቱ አልቀረም።
ያ እርግጥ ነው። እንግዲህ ይህን ውሳኔ እንዳልኩት ስንወስን የጤና ባለሙያዎች፣ አንዳንድ ባለሙያዎች በማካተት ብዙ ምክክር ተደርጎበት ነው ይሄ ነገር የተደረገው እና እንደምታየው ሁሉ ማንም ሰው ከቤት እንዳይወጣ እየተደረገ ነው። በአንዳንድ ቦታዎች ላይ ሁላችንም ቤት ውስጥ ቁጭ ብለን ነው ዴይ ቱ ዴይ ያለውን ስራችን የምናካሄደው ያለ ነው። በአጭር ጊዜ ውስጥ ይሄ ነገር ይቀጫል ብለን አናስብም። ጊዜው እየደረሰ ነው። የቀረን እንግዲህ ሁለት ወር ነው የቀረን ይሄን ፌስቲቫል ለማካሄድ። በዚህ በሁለት ወር ውስጥ አሁን ነገሮች እንኳን ተመልሰው ኖርማል ቢመጡ እንደርሳለን ወይ የሚለውን ግምት ውስጥ ከተናል። ሌላው ደግሞ ነገር ደግሞ ቢቻል እንኳን ያው የነ ቶሎ ቶሎ ነገር ነው የሚሆነው። በኢኮኖሚካሊም ሰው ተመቷል ነው የአውሮፕላን ትኬት ገዝቶ እዛ ድረስ መጥቶ ሪከቨር አድርጎ የምንፈልገውን ይመጣል ብለን የምናስበውን ሰው ሁሉ ላይመጣም ይችላል። አንድ ሁለተኛ ነገር ደግሞ ሰውንም ማጨናነቅ ነው። የተሻለው መንገድ ያው በቀጥታ ይህን ነገር አስተላልፎ ለሚቀጥለው ዓመት ከሁሉ ነገር እግዚአብሔር ጠብቆን ለመገናኘት ሁላችንም ተስፋ እናደርጋለን።
የዘንድሮው ፌስቲቫል የተሳካ እንዲሆን አዘጋጆች ብዙ ገንዘብና ጊዜ እያባከኑ እንደነበረ የተናገሩት አቶ እያዩ ከተሳታፊዎች ጤናና ደህንነት በላይ በዚህ ሰዓት የሚያሳስብ ባለመኖሩ ውሳኔው እንደተላለፈ አጫውተውናል። ፌዴሬሽኑ ተሰሚነቱን በመጠቀም ከኮቪድ-19 ጋር የሚያያዙ ድጋፎችን ለኢትዮጵያን ለማዳረስም እንደተሰናዳ ነግረውናል።
ተስተላለፈ ማለት ለሚቀጥለው አመት ስራችንን አቆምን ማለት አይደለም። ልባችን ያለው ከህዝባችን ጋር ነው፣ ስፔሻሊ ኢትዮጵያ ውስጥ ካለው ጋራ። በዚህ በመጣው መቅሰፍት ወይም ጥቃት እንዴት አድርገን ነው እዛ ያለውን ህዝብ የምንረዳው የሚለውን ነገር ቦርዱ እየተነጋገረበት ነው ከስራ አስኪያጅ ኮሚቴው ጋራ። በምን አይነት መንገድ ስል እንዴት ነው ሜዲካል ሰፕላዮችን መላክ የምንችለው? ይህን በአፋጣኝ ነገር ለማድረግ ምክክር ላይ ነው ያለ ነው፣ እናደርገዋለን። ቡድኖቻችን በየቦታው ያሉት የስፖርት ቡድኖች እግር ኳስ ትሬኒንግ እንዳያደርጉ እንዳይሰባሰቡ ያን ሁሉ መልእክት አስተላልፈናል። አሁንም የምናስተላልፈው መልእክት ምንድን ነው? በተቻለ መጠን ይሄ ስብስብ ያለበት ቦታ ላይ ላለመገኘት ህዝቡ ራሱን እንዲጠብቅ በየጊዜው ንጽህናን ጠብቆ ገለል ባለ ሁኔታ ይሄ ጊዜ እስከሚያልፍ ድረስ ራሱን እንዲጠብቅ ነው ምክር የምናደርገው።
የሰሜን አሜሪካ የስፖርትና ባህል ፌስቲቫል እንደ አውሮፓውያን አቆጣጠር በ1984 ዓ.ም በአራት ቡድኖች የተጀመረ የአመት ግብር ነው። ከአመት ዓመት ዝነኝነቱ በጨመረው በዚህ ፌስቲቫል ላይ የሚሳተፉ ቡድኖች 30 ደርሰዋል። ከስፖርት ወዲያ በባህልና ትውውቅ ረገድ በርካታ የክብር እንግዶችና ተሳታፊዎችን እያቀርብ የነበረው ፌስቲቫል በአስር ሺዎች የሚቆጠሩ ከመላው ዩናይትድ ስቴትስ የመጡ ኢትዮጵያንና ትውልድ ኢትዮጵያን የሚታደሙት የሀገር ልጅ መገናኛ ሆኖ መክረሙ አይዘነጋም። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ሲልቨር ስፕሪንግ ሜሪላንድ።
የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ መሰናዷችንን ነው። ሀብታሙ ስዩምን ለዘገባው እናመሰግናለን። አድማጮች እንግዲህ የዛሬው የጋቢና ቪኦኤ መሰናዷችን በዚሁ ተጠናቋል። ፕሮግራሙን በመምራት አብሬያችሁ ያመሸሁት ጽዮን ግርማ ነበርኩ። በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። በእኛ በኩል ደህና ደሩ እያለን እንሰናበታችኋለን። በእናንተ በኩል ደግሞ አስተያየት ካላችሁ በቪኦኤ አምሃሪክ የፌስቡክ ገጻችን ላይ አት ቪኦኤ አምሃሪክ ብላችሁ በመፈለግ አስተያየቶቻችሁን አካፍሉን። በእኛ በኩል ደህና ደሩ።